ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሚያዝያ 30 2016 ዓ.ም ምረት ስርጭታችን ጀመረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል።
ደቺ ኦሮሚያ ከሰት ወራን ጆለን ኦሮሞ
በኦሮሚያ ምድር ውስጥ ጦርነት፣ የኦሮሞ ልጆች እርስ በርስ መገዳደል እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት።
የተፎካካሪ ፓርቲ ተወካይ ሐሳብ የታከለበት ዘገባ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት እኔ ሀብታሙ ስዩም እመራለሁ። ተናስተልኝ እንደምላችኋል እንደምናምሽታችኋል። አብሮኝ የሚያመሸው በድምጽ ምህንድስናው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። ከምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናሰማችኋለን። እንግዲህ ወልድ ይጠብቃችኋል።
በድጋሚ እንደምናመሻችሁ። በጎርፍ በተጠቃችው ኬንያ ኮሌራ ተከሰተ። በደቡብ አፍሪካ ከተደረመሰው ህንጻ ሰዎችን የማውጣት ተስፋ በመመናመን ላይ ነው። እንዲሁም ኔቶ ወታደሮቹን ወደ ዩክሬን የሚልክ ከሆነ እጅግ አደገኛ ሁኔታ ይፈጠራል ስትል ሩሲያ አስጠነቀቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በከባድ ዝናብና ጎርፍ በተመታችው ኬንያ በኮሌራ የተያዙ በርካታ ሰዎች መገኘታቸው እንዳሳሰበው የተባበሩት መንግስታት ድርጅት ዛሬ ረቡዕ አስታውቋል። ለሳምንታት በጣለው ከባድ ዝናብና በተከተለው ጎርፍ ሳቢያ ክፉኛ በተጠቃው ታና ወንዝ በተሰኘው አውራጃ አካባቢ 44 ሰዎች በኮሌራ እንደተያዙ የዓለም ጤና ድርጅት አስታውቋል። ከዚህ በፊት የኮሌራ ወረርሽኝ ተቆጣጥረው እንደነበር ያስታወቁት በኬንያ የተመድ አስተባባሪ ስቲፈን ጃክሰን ከመንግስትና ከዓለም አቀፍ አጋሮች ጋር በመሆን ይህንንም ወረርሽኝ መቆጣጠር እንደሚችሉ አስታውቀዋል። በኬንያ የዓለም ጤና ድርጅት ተወካይ አብዱራማኔ ዲያሎ በበኩላቸው ድርጅቱ ለተፈጠረው አስቸኳይ የጤና ችግር ምላሽ በመስጠት በኩል እንደሚተባበር አስታውቀዋል። በኬንያ በተከሰተው ጎርፍ እስካሁን ወደ 238 የሚጠጉ ሰዎች ሕይወታቸውን ሲያጡ 235,000 የሚሆኑ ደግሞ ከመኖሪያቸው ተፈናቅለዋል። በምስራቅ አፍሪካ በጎርፍ ምክንያት በድምሩ 400 ሰዎች ሕይወታቸው አልፏል። ቀጠናው ከረጅም ጊዜ ድርቅ በተላቀቀበት ባለፈው ዓመት በተከሰተው ከባድ ዝናብና ጎርፍ በኢትዮጵያ፣ ኬንያና ሶማሊያ 300 የሚሆኑ ሰዎች ሕይወታቸውን አጥተዋል። በደቡብ አፍሪካ ከሁለት ቀናት በፊት ከተደረመሰው ህንጻ ስር ሰዎችን በህይወት የማግኘት ጥረቱ ዛሬም ቀጥሏል። ተስፋ እየተመናመነ ቢሆንም የአደጋ ጊዜ ሰራተኞች ዛሬ ረቡዕም ፍለጋቸውን ቀጥለዋል። በደርዘን የሚቆጠሩ ሰዎች አሁንም ያልተገኙ ሲሆን ሰኞ ዕለት በግንባታ ላይ የነበረው ህንጻ ሲደረመስ 7 ሰዎች ህይወታቸውን አጥተዋል። ጆርጅ በተሰኘችው በአገሪቱ ደቡብ በምትገኘው ከተማ በደረሰው የህንጻ አደጋ 75 ከሚሆኑ ሰራተኞች ውስጥ 29 የሚሆኑት ከፍርስራሹ ውስጥ ከነህይወታቸው ወጥተዋል። 6ቱ ለህይወት አስጊ ሁኔታ ውስጥ ሲሆኑ 16 የሚሆኑት ደግሞ ከበድ ያለ ሁኔታ ውስጥ ናቸው ተብሏል። ሞሰስ ማላላ የተባለ የግንባታው ካቦ ህንጻው ከመደርመሱ በፊት ከባድ ድምጽ መስማቱን ለኤኤፍፒ ዜና ወኪል ተናግሯል። ሰራተኞቹ አንድ በአንድ ሲወድቁ መመልከቱንም ተናግሯል። በርካቶች አሁንም ተቀብረው ይገኛሉ። ትናንት ማክሰኞ ማምሻውን አንድ ሰው ከነህይወቱ ተጎትቶ ሲወጣ መመልከቱንና የደስታ ደልታ መስማቱን የኤፍፒ ዜና ወኪል ሪፖርተር ጨምሮ አስታውቋል። ከዛው ከደቡብ አፍሪካ ሳንወጣ በአገሪቱ በፖለቲካ ፓርቲዎች መካከል ያለው ውጥረት እየተባባሰ ባለበት ወቅት በአንድ ተቃዋሚ ፓርቲ የተለቀቀውና ሰንደቅ ዓላማ ሲቃጠል የሚያሳየው ማስታወቂያ የሀገር ክህደት ነው ሲሉ የአገሪቱ ፕሬዚደንት ሲሪል ራማፎሳ ተናግረዋል። ምርጫው 3 ሳምንታት በሚቀረው በዚህ ወቅት ሰኞ ዕለት ዲሞክራሲያዊ ህብረት የተባለው ፓርቲ በለቀቀው የምርጫ ዘመቻ ማስታወቂያ ሰንደቅ ዓላማ ሲቃጠል ማካተቱ ገዢው የአፍሪካ ብሔራዊ ኮንግረስ ስልጣን ይዞ መቀጠሉ የደቀነውን አደጋ ለማመልከት ምሳሌያዊ ሆኖ እንደቀረበ አስታውቋል። በሉምፖፖ ግዛት ጉብኝት ላይ ያሉት ሲሪል ራማፎሳ ድርጊቱ የአገር ክደት ነው፣ የአገሪቱ የአንድነት ምልክት የሆነውን ሰንደቅ ዓላማ ማራከስ እጅግ አሳፋሪ የፖለቲካ ድርጊትም ነው ሲሉ ተደምጠዋል። ዲሞክራሲያዊ ህብረት ፓርቲ ከአምስት አመታት በፊት በተደረገው ምርጫ ሁለተኛውን የድምጽ ብዛት ያገኘ ሲሆን ከ3 ሳምንታት በኋላ በሚደረገው ምርጫ የአፍሪካ ብሔራዊ ኮንግረስ ከ30 አመታት በኋላ ለመጀመሪያ ጊዜ የያዘውን የበላይነት ሊያጣ እንደሚችል የህዝብ አስተያየት መለኪያዎች በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወታደሮችን ወደ ዩክሬን የሚልክ ከሆነ እጅግ አደገኛ ሁኔታ ሊፈጠር እንደሚችል ሩሲያ ዛሬ ረቡዕ አስጠንቅቃለች። የኔቶ ወታደሮች ጣልቃ እንዲገቡ ዩክሬን አቀረበችውን ጥያቄ ሞስኮ በቅርበት እየተከታተለች መሆኑንም አስታውቃለች። በዩክሬኑ ፕሬዝዳንት ድረገጽ ላይ የተለጠፈው የአቤቱታ ደብዳቤ ዩክሬን የአሜሪካን እንግሊዝንና ሌሎችን አገራት የሩሲያ ወረራ ለመቀልበስ ወታደሮች እንዲልኩ መጠየቅ እንዳለባት አመልክቷል። በኪቭ የሚገኘው አገዛዝ ለግምት አይመችም ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በዕለታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። የኔቶ ወታደሮች በምድር ላይ ባለው ውጊያ ጣልቃ የሚገቡ ከሆነ ከባድ አደጋ ሊከሰት ይችላል ሲሉ ማክለዋል ፔስኮቭ። የአቤቱታ ደብዳቤው ፕሬዝዳንት ቮሎዲሚር ዘሌንስኪ በመቀበልም ሆነ ውድቅ በማድረግ ምላሽ እንዲሰጡበት የሚያስፈልገውን 25,000 ድምጽ ያገኝ እንደሆነ እስካሁን ግልጽ አይደለም። ደብዳቤው እስከ ዛሬ ረቡዕ 1549 ድምጽ አግኝቷል። ኔቶ እስካሁን ከባድ መሳሪያዎችን ለዩክሬን በማቀበል ገዛ በማድረግ ላይ ስትሆን በቀጥታ ወታደሮችን በማሰማራት አልተሳተፈችም። ወታደሮች የሚላኩ ከሆነ ወደ ሶስተኛው የዓለም ጦርነት ሊያመራ እንደሚችል የአሜሪካው ፕሬዝዳንት ጆ ባይደን እና እንዲሁም የሩሲያው አቻቸው ቭላድሚር ፑቲን አስጠንቅቀዋል። የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር ቦይንግ ሰር የሆኑና ለእስራኤል ሊላኩ የነበሩ መሳሪያዎችን እንዲዘገይ አድርገዋል ሲሉ ለጉዳዩ ቅርበት ያላቸው አራት ምንጮች ለሮይተርስ የዜና ወኪል ተናግረዋል። ለአሜሪካ የቅርብ አጋር ለሆነችው እስራኤል የተላለፈ ግልጽ የፖለቲካ መልእክት እንደሆነ ከምንጮቹ አንዱ ጠቁመዋል። መሳሪያዎቹ እንዲዘገዩ የተደረገው እስራኤል በራፋ ላይ ያቀደችውን የምድር ጥቃት ሲቪሎች የማይጎዱበት ሁኔታ እስኪፈጠር እንድታዘገይ ዋሽንግተን በይፋ ግፊት በማድረግ ላይ ባለችበት ወቅት ነው። የእስራኤል መከላከያ ወታደሮቹ ወደ ራፋ መሻገሪያ ሲዘልቁ የሚያሳይ ቪዲዮ የለቀቀ ሲሆን ወሳኝ በሆነው መሻገሪያ ቁጥጥር ለማድረግ እንዲያስችለው መሆኑን አስታውቋል። የእስራኤል እርምጃ የመጣው ሐማስን ሙሉ ለሙሉ ለመደምሰስ በራፋ ላይ ጥቃት መሰንዘሩ ወሳኝ እንደሆነ ለሳምንታት ስታስታውቅ መክረሟን ተከትሎ ሲሆን አሜሪካ የተባበሩት መንግስታት ድርጅትና ሌሎችም አገሮች ፍልስጤማውያን በብዛት ተሰብስበው በሚኖሩበት ቦታ ጥቃት መሰንዘር ሰብአዊ ቀውስ ይፈጥራል ሲሉ በማስጠንቀቅ ላይ ናቸው። የአሜሪካው ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ከርቢ የእስራኤሉ የራፋ ዘመቻ በመጠኑ ውስን እንደሆነ የአገሪቱ ባለስልጣናት እንዳመለከቱ ሲናገሩ የእስራኤሉ የመከላከያ ሚኒስትር ዮዋዝ ጋላንት በበኩላቸው በካይሮ በመካሄድ ላይ ያለው ድርድር በሐማስ የታገቱትን የማስለቀቅ ውጤት የማያመጣ ከሆነ በራፋ ላይ ሰፋ ያለ ዘመቻ እንደሚካሄድ አስጠንቅቀዋል። በመጨረሻም በአሜሪካ በመካከለኛው ምዕራብ በኩል ባሉ ግዛቶች ከባድ ዝናብና አውሎ ነፋስ ትላንት ተከስቶ በርካታ ውድመት ማስከተሉ ታውቋል። ሚሽጋን ቀኑን በሙሉ በአውሎ ነፋስ ወይም ቶርኔዶ ስትመታ ውላለች። በሰው ላይ የደረሰ ጉዳት ስለመኖሩ ባይነገርም በርካታ ህንጻዎች ላይ ግን ውድመት ደርሷል ሲሉ በአካባቢው የሚገኙ የብዙሃን መገናኛ አስታውቀዋል። ሚሽጋን የታየው ከባድ የአየር ሁኔታ የተከሰተው በኦክላሆማ አንድ ቀን ቀደም ብሎ የነበረው ቶርኔዶ አንድ ሰውን ገድሎ 5 በሚሆኑት ላይ ደግሞ ጉዳት ካደረሰ በኋላ ነው። በግዛቲቱ ሰሜናዊ ምስራቅ በኩል በመኖሪያ ቤቶች ላይ ከባድ ጉዳት ሲደርስ ዛፎችም መውደቃቸውን የአካባቢው የብዙሃን መገናኛ አስታውቀዋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተጠቃልሏል። ለቀሪው ዝግጅቶች ወደ ሀብታም መራቸዋል።
እንግዲህ ደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሚያዝያ 30 2016 ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበየው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመቶ የምትሽው ብትኖሩ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ ረቡዕ በወለጋ ስታዲየም ለነቀምቴ ከተማ ነዋሪዎች ባደረጉት ንግግር በክልሉ የቀጠለው ግጭት አላስፈላጊነቱን በመግለጽ የሰላም መልእክት አስተላልፈዋል። የአሜሪካ ድምጽ ያነጋግራቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው መንግስት የሚያደርገውን ጥሪ በሐቅ ተግባራዊ ማድረግ እንዳለበት አሳስበዋል። ጻይዳምጠው እዚህን ጉዳይ ዝርዝር ተነግረናለች።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ተገኝተው በወለጋ ስታዲየም ለከተማው ነዋሪዎች ያሉ ግጭቶች በአፋጣኝ እንዲቆሙ ጥሪ አቅርበዋል።
ደቺ ኦሮሚያ ከሰት ወራን ጆልን ኦሮሞ
በኦሮሚያ ምድር ውስጥ ጦርነት፣ የኦሮሞ ልጆች እርስ በርስ መገዳደል እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት። በጠላት መታለል፣ በጠላት አጀንዳ መደለል ሊበቃን ይገባል። ባህላችንና ማንነታችንን የሚገልጸው በመወያየት በመደማመጥ በጋራ የወሰኑትን ነገር ይዘው ወደ ሥራ በመቀየር ነው። አብረን መወያየት አቅቶን ከጠላት ጋራ መምከር አሳፋሪ ነው። ስለዚህ ከታሪክ ተምረን ለሕዝባችን ሰላም ማምጣት እንድንችል ጦርነት መገዳደል ይብቃ። እጅ ለእጅ ተያይዘን አገራችንን ለማልማት በአንድነት እንድንቆም ጥሪ አቀርባለሁ።
ጠቅላይ ሚኒስትሩ በንግግራቸው ጣላት ያሉትን አካል በስም ለይተው ያልገለጹበትን መልእክት ያስተላለፉት በኦሮሚያ ክልልና በሌሎችም የሀገሪቱ አካባቢዎች ያሉ ግጭቶች በሰላማዊ መንገድ እንዲፈቱ ከሀገር ውስጥና ከውጪ የሚቀርቡ ጥሪዎች በቀጠሉበት ሁኔታ ነው። ኅዳር 30 ቀን 2016 ዓ.ም ተመረጠ የተከበረውን 75ኛውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ አሳስበዋል። እንዲህ አይነት ጥሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ በሁለቱ ዙር የተደረገው ድርድር ያለ ስምምነት ከተቋጨም በኋላ እንደቀጠሉ ናቸው። የሰላም ድርድሮቹ ያለ ውጤት ከተጠናቀቁበት ጊዜ ጀምሮ የአሜሪካ ድምጽ ያነጋግራቸው ግጭት ያልቆመባቸው አካባቢዎች ነዋሪዎችም ሁለቱ ወገኖች ለሶስተኛ ዙር ድርድር እንዲገናኙ ጠይቀዋል። በቅርቡ ለፓርላማ ማብራሪያ ሰጡት ጠቅላይ ሚኒስትር አብይ አህመድም አሁንም የሰላም አማራጮች ክፍት መሆናቸውን አስታውቋል። የፖለቲካና የዓለም አቀፍ ጉዳዮች ተንታኝ የሆኑት ዳያሞዳሌ ለአሜሪካ ድምጽ ሲናገሩ የዛሬው የጠቅላይ ሚኒስትሩ መልእክት የግጭቱ ተጠቂ የሆኑት አካባቢዎች ከአንዱ መተላለፍ የራሱ ምክንያት ሊኖረው እንደሚችል ጠቁመዋል።
ሙሉ ወለጋ የማለፉት እሳቸው ስልጣን ላይ ከመጡ ጀምሮ ለውጥ ያመጣት በሚባለው ጊዜ ከአካባቢውም አንጻር ከኢትዮጵያ አንጻር ታይቶ የማይታወቅ አስፈሪ አስጨናቂ ግጭት ውስጥ ነው ያለው እና እንግዲህ በአካል እዛ ደርሰው የኢንተርቪው ማቅረባቸው ለጉዳዩ የሰጡትን ትኩረት ማሳየቱ እንዳሳሰባቸው መግለጻቸው ነው የሚሆኑ አዲስ አበባ ሆኖ ሁልጊዜ ከማውራት ትኩረት አለኝ ከልቤ ነው የሚል መልእክት ሊኖረው ይችላል የሚል ግምት አለኝ። በሌላ በኩል ግን ያው ጥሪው የተለመደ የተደጋገመ ከመሆኑ አንጻር በዛኛው ወገን በዚህ አይነት ይተረጎማል የሚለውን የሚያሳስበኝ ነገር ነው።
ጥሪው ለምን በዚህ ሰዓት እንደተላለፈ ላቀረብንላቸው ጥያቄም አቶ ዳያሞ የመሰላቸውን ግምት አስቀምጠዋል።
ሁለት ነገር አለኝ እኔ። በአንድ በኩል የኛ ሀገር ፖለቲካ አሸንፋለሁና እጅህን ስጥ ከዚህ በኋላ አዋጣም አይነትም ሊሆን ይችላል። ይህን ሰሞን ዜናዎች እንዲህ ያው አማጺው ኃይል ተመታ እንዲህ ተደረገ የሚለው አሉ። ታዲያ ያደረሽ እንደሚችል ይሄ በአሉታዊ መልክ ከወሰድነው ነው። በአዎንታዊ መልክ ከወሰድነው ደግሞ ሀገራዊ ምክክር ኮሚሽኑ ትርጉም ያለው ስራ መስራት እንዲችል፣ ሀገራዊ ምክክር የምር መካሄድ እንዲችል አማጺያን መምጣት አለባቸው ብለው ፕሮፌሰር መስፍን አራያ ባለፈው ፓርላማ ላይ ማብራርተዋል። ስለዚህ አሁን ሄደው ያንን ካላደረጉ ኮሚሽኑ በ10 ወር ጊዜ ውስጥ ነው እንደዚህ ይጀምራል ተብሏል። እነኛ ማዳን ካልገቡበት ምክክሩ ዋጋ አይኖረውም። ስለዚህ ታይሚንጉ ከዛም ጋር ሊያያዝ ይችላል። ምክክሩ እና የሽግግር ፍትህም ደግሞ እየተቃረበ ነው። ስለዚህ በዚህ ምክክር ውስጥ ኦሮሚያና አማራ ክልል ያለው ትጥቅ ትግል ቆሞ ምክክር ውስጥ ካልተሳተፉ በቃ ምክክሩ ዋጋ አይኖረውም እና በአሁኑ ጊዜ መካሄዱ ከዛ አንጻር ከታየ ደግሞ አዎንታዊ ነው የሚል አመለካከት አለ።
በጠቅላይ ሚኒስትሩ የሰላም ጥሪ ላይ አስተያየታቸውን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መንግስታቸውም ሆነ ጠቅላይ ሚኒስትሩ ንግግራቸውን ወደ ተግባር መቀየር አለባቸው በማለት ተናግረዋል።
ፈረንጆች ብዙ ጊዜ የችግሩ መሰረታዊ ምንጭ ለማሳየት ሲፈልጉ ኳሱ ያለው በመንግስት ሜዳ ነው በምን ሜዳ ነው የሚሉ ነገር አላቸው። አሁንም መሰረታዊ የሆነ የኢትዮጵያ ችግር በዋናነት ሆብ ባለው ሁኔታ መፍትሄው መንግስት ጋር ነው፣ መንግስቱን የሚመራው ጠቅላይ ሚኒስትሩ ጋር ነው። አሁንም ቢሆን አጥቄ የሚመክረው ይህንን አውቆ በዋናነት ኢትዮጵያ ከዚህ የበለጠ የመፍረስ አደጋ እንዳጋጥማት ጠንቅቶ እንዲሰሩ አደራ እላለሁ ወይም ይመክራለሁ።
ኢትዮጵያ ስር የሰደደ የፖለቲካ ችግር አለባት ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና ሁሉን ያሳተፈ ፖለቲካዊ ውይይት እንደሚያስፈልግ አመልክተዋል። በወለጋ ስታዲየም በተካሄደው የድጋፍ መግለጫ ዝግጅት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለቱ ምክር ቤቶች አፈ ጉባኤዎችና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መገኘታቸውን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የሰማችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብላ ፀሐይ ያስደመጠችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከሐዋሳ ወደ አዲስ አበባ በመብረር ላይ ያለ ጭስ በታየበት የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 154 ተጓዦች ሁኔታው አስፈሪ እንደነበረ ለአሜሪካ ድምጽ ተናግረዋል። በአውሮፕላኑ ውስጥ ጭስ መታየት የጀመረው ጉዞ በጀመሩ ከ12ኛው ደቂቃ አንስቶ እንደነበረ ተጓዦች ገልጸው ሁሉም እንደየእምነቱ ሲጸልይ የሚያለቅሱና የሚጮሁ እንደነበረም አስረድተዋል። የአሜሪካ ድምጽ በክስተቱ ዙሪያ ለኢትዮጵያ አየር መንገድ ያቀረበው ጥያቄ ምላሽ አላገኘም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ዘገባ አልኳል።
ጭስ በታየበት አየር መንገዱ አውሮፕላኑ ውስጥ ከተጓዙት መንገደኞች አንዱ የሆኑት አቶ ብሩክ ቡልቻ ሁኔታው አስፈሪ ነበረ ሲሉ ለአሜሪካ ድምጽ በስልክ ገልጿል።
መጠነኛ ጭስ ነበረ። ምናልባት ዘመናዊ ዘንድ እንትን ያለን ብለን ብዙም ኮንሰርን አላደረግንም ነበር። በኋላ ጭሱ እየጨመረ እየበረታ መጣ ማለት ነው። ከዛ በመቀጠል አውሮፕላኑም ከወትሮ ልጆች ያለ እንቅስቃሴ ጀመረ። እንደ አርቢላንስ አይነት ነገር እንደዛ መንቀሳቀስ ሲጀምር ያኔ በቃ ሁላችንም መደንገጥ ጀመርን ማለት ነው።
በአውሮፕላኑ ውስጥ ጭስ መታየት የጀመረው ለበረራ በተነሱ ከ12ኛው ደቂቃ አንስቶ እንደነበር አቶ ብሩክ ገልጸው ሁሉም እንደ የእምነቱ ሲጸልይ የሚያለቅሱና የሚጮሁም ነበሩ ብሏል።
በዚህም ሰዓት አየር ላይ ይህንን ፐርፍላንስ ሲያስተናግድ የሚቆየው ዜጎ ማለት ነው። ቄሱም ደግሞ እጅግ እየጨመረ መታየት ከቅተን ድረስ በጣም በሚያስፈራ ሁኔታ በዛ ሌንስ ጭሱ። በዚህ ሁሉ መሀል ግን የተለየ የማረጋጊያ መልእክት ከካፒቴንም ይሁን ከበረራ አስተናጋጆች ሊመጣ ጥቂት የተሻለ ነው ብዬ አስባለሁ። በሰዓት ከኋላ በቃ ዝምታውም ሲበዛ ነገር ሁሉ ከቁጥጥር ውጭ ሆነ።
ከአስር ቀናት በኋላ ጋብቻ እንደሚፈጽሙ የተናገሩት አቶ ብሩክ በጢስ ከመታፈን በተጨማሪም አውሮፕላኑ በመንገጫገጩ እርሳቸውን ጨምሮ ተሳፋሪዎች በእጅጉ ተጨንቀው እንደነበር ተናግሯል።
እጅግ በጣም ይጮሃል፣ እጅግ በጣም ያለቅሳል፣ ማድረገው ነገር ግራ ይገባል፣ ጭሱ እጅግ በጣም ይጨምራል። በዛ መሀል አየር መሳቢያችን ብሉ ወደቀ ማለት ነው ለሁላችንም ኢመርጀንሲ። ያ ደግሞ ይበልቅ ትክክል የፈጠረ እየሆነ ነው እየወደቀም ሌሉ ድንጋጤ ፈጠረ። ያንንም ካፒቴን ጎበዝ ይመስለኛል ያለውን ነገር ተቆጣጥሮ ክሬኑን ለማሳረፍ ችሏል።
አቶ መኮንን አለማየሁ የተባሉ ሌላኛው ተጓዥም በረራው ከተጀመረ ከጥቂት ደቂቃዎች በኋላ ጢስ መሰል ነገር ማየታቸውና ይጠፋል ብለው ቢጠብቁም የተባባሰ በመሄዱም ተሳፋሪዎች እርስ በርስ ለመታየት ተቸግረን ነበር ሲሉ የመታፈን ሁኔታውን አስረድተዋል።
ሰው ሁሉን ከአጠገብ ያለውን ራሱ ለማየት በጣም የሚከብድ ሁኔታ ላይ ነበረ። በጣም ጭስ ከመታፈኑ የተነሳ ማለት ነው። በዛ ሰዓት ላይ ምንም ማድረግ አይቻልም። ለሁሉም ሰው እየጮኸ ነው የሚያለቅሳለ። በዛ ሰዓት እንደ ድንገት ኦክሲጅን ለቀቁልን። የኦክሲጅን ማክስ ማለት ነው። እሷን ነው አፋችን ላይ አድርገን በሱ ነበር ስንተነፍስ የነበረው። መካከል ላይ ሲደርስ ደግሞ ተንገጫገጨ። መቀም የወድቅ ነበር የሚመስለው እና ሁሉም ተስፋ ቆርጦ ነበረ። በዛ ሰዓት ድንጋጤውን ለማጥፋት የተደረገ ጥረትም አልነበረም። ከካፕቴኑ ምንም የተነገረ ነገር የለም በማይቁ።
ጢሱ በምን ምክንያትና ከየት አቅጣጫ እንደተፈጠረም እንዳላወቁ የተናገሩት አቶ ብሩክ ሰዎች በድንጋጤ ተውጠው ስልክ ለመደወል ሲሞክሩ ፎቶ ሲያነሱና ተንቀሳቃሽ ምስል ሲቀርጹ እንደነበር ማብራርተዋል። በማህበራዊ የመገናኛ አውታሮች እየተዘዋወረ የሚገኘው ምስልም በኢቲ 154 በተመዘገበው የኢትዮጵያ አየር መንገድ አውሮፕላን በረራ ውስጥ ጢስ ሲፈጠር የተቀረጸ መሆኑን ማረጋግጧል። ጢሱ በመባባሱ መታፈናቸውና አጋዥ የመተንፈሻ መሳሪያ ተከፍቶላቸው በዚያ አጋዥነት የተነፈስን ቦሌ ዓለም አቀፍ አየር ማረፊያ ደርሰናል ሲሉ አቶ መኮንን ገልጿል።
ዝብረቅስ ያለ ስሜት ነበር ሁሉም የተሰማው። በርግጥ እኔንም ብናግረ በጣም ተዘበራቀ ደንግጬ ነበር። ልክ ከመደንገጥ የተነሳ ውስጥ ምንም አልመሰለኝ። በርግጥ ግን መደንገጤን ራሱ ያወቁት መሬት ላይ ከወረድን በኋላ ነው። ከወረድን በኋላ አቶሎ ብሎ ወደ ባስ ነው ያስገ ማንም ያረጋጋን የለም።
ይሁን እንጂም ከሐዋሳ ከረፋዱ 4:30 በኋላ የተነሳው አውሮፕላን በአዲስ አበባ ቦሌም ዓለም አቀፍ አውሮፕላን ማረፊያ በተመደበለት የመንገደኞች ማስተናገጃ በር ያለምንም እክል ማረፉን የኢትዮጵያ አየር መንገድ አስታውቋል። መንገደኞችም ሁሉም ፕሮቶኮሎች እንደተጠበቁም ከአውሮፕላኑ ላይ መውረዳቸውን ትናንት ባወጣው አጭር መግለጫ አስታውቀው አየር መንገዱም ለተፈጠረው ክስተት ደንበኞችን ይቅርታ ጠይቋል። አቶ መኮንን በበረራ ቁጥር ኢቲ 154 የተመዘገበው አውሮፕላኑም ሙሉ ተሳፋሪ ጭኖ ነበር ብሏል።
ከዚህ በፊት ደግሞ ያቃል የኢትዮጵያ አየር መንገድ አዘውትረም የተጠቀም ከሆነ
በርግጥ እንደዚህ አይነት ነገር ከዚህ በፊት ገጥሞኛል።
አቶ ብሩክ በሰላም ካረፉ በኋላም ፈጣሪን አመስግናናል ሲሉ ኢፎይታቸውን ገልጿል።
አንዳንዴ መቼስ ያደጋ ቀላል የሚባል የለም። ስፔሻሊ የፕሌን ሲሆን አሁን ዝቅ ብለናል። ከዚህ ቢወርቅ ሲያልኩት ልክ ጎማው መሬት ሲመካ በመንደርደሪያው ላይ መቀጥቀጥ ሲጀምር ይህ ደስታን የተሰማኝ ፈጣሪንም እጅግ አድርጌ ያመሰገንኩት እና በጣም ደስተኛ ነበርኩት።
ለማን ደወልክ መጀመሪያ? ከዛ ወርደ አሁን በቅርቡ ለሚታገባት እጮኛህ ነው ወይስ ሌላ ሰው?
በእርግጥም ለሷን የደወልኩት መጀመሪያ ላይ። እግዚአብሔር ይመስገን በሰላም ደርሰናል፣ በሰላም አርፈናል፣ ቀልጠን ነበረ አውሮፕላኑ ጨሰ ምናምን ብዬ ሳወራ፣ አሁን ለማንም ሰው ቀልድ ነው የሚመስለው። በቃ የነበረውን ቪዲዮ ነው መላክ የጀመርኩት። ቪዲዮውን ከላኩ በኋላ እንደ አዲስ ከእንደገና መላከስ እና ምናምን ነበረው።
ምን ያህል ሰው ነበረ በአውሮፕላኑ ውስጥ?
ለነ የሚገርሙ ክፍት ወንበር አላየሁም። አውሮፕላኑ መሳን የሚችለውን አቅም ይዟል።
የአሜሪካ ድምፅ በአውሮፕላኑ የተነሳውን ጢስ መንስኤ ለማወቅና ዝርዝር መረጃዎችን ለማግኘት ለኢትዮጵያ አየር መንገድ በኢሜይል ያቀረበው ጥያቄ ይህ ዘገባ ሲጠናቀረበት ድረስ ምላሽ አላገኘም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። በሰሜን ጎንደር ዞን ከሚገኙ የኩመርና አውላላ መጠለያ ጣቢያዎች ከ1000 በላይ የሱዳን ስደተኞች ለቀው መውጣታቸው ተገለጸ። በመጠለያ ጣቢያው ተጠልለው የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምጽ በሰጡት ቃለ መጠይቅ ባለፈው ሳምንት ረቡዕ ባጋጠመው የጸጥታ ችግር ምክንያት ሱዳናዊ ስደተኞች ከመጠለያ ጣቢያዎቹ መውጣታቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በስደተኞቹ ላይ ያጋጠመውን የጸጥታ ችግር የሚመለከት መረጃ እንደደረሰው ገልጾ ጉዳዩን እያጣራ ነው ብሏል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ ዩኤንኤችሲአር በበኩሉ በኩመርና አውላላ የመጠለያ ጣቢያዎች ከ1300 በላይ የሱዳን ስደተኞች ለቀው መውጣታቸውን አስታውቋል። በመጠለያ ጣቢያዎቹ አካባቢ ያለው የጸጥታ ችግርም እንደሚያሳስበው ትናንት ባወጣው መግለጫ ላይ ገልጿል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ይዟል።
ባለፈው ሳምንት ረቡዕ ሚያዝያ 23 ቀን 2016 ዓመተ ምህረት በአማራ ክልል ሰሜን ጎንደር ዞን በሚገኘው የኩመር ስደተኞች መጠለያ ጣቢያ ላይ ማንነታቸው እንዳልተለየ በስደተኞቹ የተነገረው ታጣቂዎች ተኩስ መክፈታቸውን ተከትሎ ጥቃቱ ያሰጋቸው ከ1000 ያላነሱ ሱዳናውያን ስደተኞች ለቀው እንደወጡ በጣቢያው የሚኖሩ ኤርትራውያን ስደተኞች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁን አንድ ስደተኛ የኩመር መጠለያ ጣቢያ የሱዳንና የኤርትራ ስደተኞች የሚኖሩበት መሆኑን ጠቅሰው በታጣቂዎች ተፈጸመ በተባለው ጥቃት በመጠለያ ድንኳኖቹ ላይ ጉዳት መድረሱን አመልክተዋል።
አብቲ ስግር ማይትሩባ ሆይኖም
ተኩስ የከፈቱት ከመጠለያ ጣቢያው አጠገብ ባለ የወንዝ ዳር ሆነው ነው። በርካታ ጥይት ተኩሰዋል። ችግሩ ያጋጠመው በጨለማ ስለሆነና ለደህንነታችንም በመፍራት ወጥተን ለማየት አልቻልንም። ተኩሱ እስኪቆም ድረስ በድንኳኖቻችን ውስጥ ተደብቀን ቆየን። በነገታው ስናይ ግን ተኩሱ በነበረበት አካባቢ ያሉት የመጠለያ ድንኳኖች በጥይት ተመሳስተው ወንፊት ሆነዋል።
በሰዎች ላይ የደረሰ ጉዳትና የንብረት ዘረፋ ስለማጋጠሙ ያልተጠቀሱት አስተያየት ሰጪው በታጣቂዎች ተፈጸመ የተባለውን ጥቃት ተከትሎ በሺዎች የሚቆጠሩ የሱዳን ስደተኞች ከመጠለያ ጣቢያው ለቀው መውጣታቸውን ገልጸዋል።
የተወሰኑት ወደ ጎንደር እንሄዳለን ብለው ነው የወጡት። ሆኖም በጉዟቸው ላይ ሰራዊቱ አስቁሟቸዋል። እስካሁን እዚያው ናቸው። ጥያቄያቸው ኢንተርኔት ወዳለበት ድምጻችን ወደሚሰማበት መብታችን ወደሚከበርበት ቦታ ውሰዱን የሚል ነው። ወደ ሌላ ቦታ አዛውሩን አለም ወደ ሀገራችን መልሱን ይላሉ።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመህጻሩ UNHCR ትላንት ማክሰኞ ባወጣው መግለጫ የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከኩመራ ጠገብ ከሚገኘው የአውላላ መጠለያ ጣቢያ 1000 የሱዳን ስደተኞች ለቀው በመውጣት ከመተማ ወደ ጎንደር በሚወስደው መንገድ ላይ ማረፋቸውን ገልጸዋል። ከኩመር መጠለያ ጣቢያም ከ300 በላይ ስደተኞች ለቀው መውጣታቸውንና በአካባቢው በሚገኝ አንድ የፌደራል ፖሊስ ጣቢያ መጠለላቸውን አስታውቀዋል። የስደተኞች ተቋሙ ከኢትዮጵያ መንግስት ባለስልጣናት ጋር በመሆን የጸጥታ ችግሩን ለመፍታት እንደሚሰራ ለስደተኞቹ እንደገለጸላቸውም አብራርቷል። ከነርሱ ጋር በተደረገው ውይይትም የተወሰኑ ስደተኞች ወደ መጠለያ ጣቢያዎቹ ሲመለሱ አብዛኞቹ ግን አሁንም እንዳልተመለሱ አመልክቷል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን የሥራ ባልደረባ እንጉዳይ መስቀሌ በመጠለያ ጣቢያዎቹ ስላጋጠመው ነገር ሰምተናል፣ ጉዳዩን እየተከታተልነው እንገኛለን ብለዋል።
እነዚህ መጠለያዎች በቂ አገልግሎት እንደማይሰጥና ከዚህ የተነሳ በተለይ ደግሞ ከምግብ ጋር ከጤና ጋር እንዲሁም ደግሞ ከሌሎች ማህበራዊ አገልግሎቶች ጋር በተገናኘ ችግር ውስጥ እንደወደቁ ያስረዱ ሲሆን በተጨማሪ ደግሞ በአካባቢው እየተበራከተ የመጣው የወንጀል በተለይ ደግሞ ስደተኞች ላይ ያነጣጠረ ዝርፊያ፣ ስርቆት እንዲሁም ደግሞ ተከታዮች ደህንነታቸውን አደጋ ላይ መጣላቸውን በማስረዳት የመጠለያ ጣቢያ ለቀው እየተሰደዱ እንደሆነ ለኮሚሽኑ ቅሬታቸውን አቅርበዋል።
በኩመር የስደተኞች መጠለያ ጣቢያ ላይ ጥቃት ሲሰነዘር ያሁኑ የመጀመሪያው እንዳልሆነ የገለጹት የመጀመሪያው አስተያየት ሰጪ ከዚህ ቀደምም ተደጋጋሚ ጥቃቶች መፈጸማቸውን አስታውሰዋል። በጥቃቶቹም ንብረት እንደተዘረፈ፣ 4 ኤርትራውያን በጥይት እንደቆሰሉና አንድ ሰው ደግሞ መገደሉን ገልጸዋል። በመጠለያ ጣቢያዎች አካባቢ ያለው የጸጥታ ችግር እንደሚያሳስበው በትላንቱ መግለጫ ያመለከተው UNHCR ይኸው ችግር ዘላቂ መፍትሄ እንዲያገኝ ባለስልጣናትን መወትወቴን እቀጥላለሁ ብለዋል። ስደተኞቹ ያለባቸውን የአገልግሎት እጥረት ለመቅረፍ እንደሚሰራም አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ ከቀኑ 8 ሰዓት ከ28 ደቂቃ ላይ እንገኛለን። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ነው። በዚሁ ወደዚህ ወደ አሜሪካ ወደሚመለሰን ዘገባ እንሻገር። እስራኤልና የጋዛ ጦርነትን አያያዝ በሚመለከት በዩናይትድ ስቴትስ ኮሌጅ ተማሪዎች የቀጠለውን ተቃውሞ ዓለም ባንክሮ እየተከታተለው ነው። የተቃውሞ ሰልፎቹ የተማሪዎችን መታሰር ጨምሮ ከዓለም ዙሪያ በሰፊው የተለያየ አስተያየት እየተሰጠበት ነው። ተቃዋሚ ሰልፈኞቹን አኩርታችሁናል፣ አብረናችሁነን የሚሉ ያሉ ሲሆን በሌላ በኩል ደግሞ ስጋታቸውን የሚገልጹና የሚያወግዙም አሉ። የቪኦኤ ዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የላከችውን ዘገባ ቆንጅታ ያቀናብረዋለች።
በአሜሪካ ዙሪያ እየተስፋፋ ያለው የፍልስጤማውያን ድጋፍ እንቅስቃሴ የተጀመረበት የኒውዮርኩ ኮሎምቢያ ዩኒቨርሲቲ ተማሪዎች ዩኒቨርሲቲዎቻቸው ከእስራኤል ጋር ግንኙነት ባላቸው ኩባንያዎች ውስጥ የተመደቡ መዋለ ንዋዮቻቸውን በይፋ እንዲያሳውቁና እንዲያወጡ በመጠየቅ ላይ ናቸው። በተጨማሪም ዩናይትድ ስቴትስ ለእስራኤል የጦር መሳሪያ እርዳታ መላኳን እንድታቆም ጠይቀዋል። የአሜሪካው የተማሪዎች ተቃውሞ ወደ ሌሎች የዓለም አካባቢዎች እየተስፋፋ ሲሆን ትናንት ማክሰኞ ጀርመን በሚገኘው በርሊንስ ፍሪ ዩኒቨርሲቲ የተቃውሞ ሰልፍ ተካሂዷል። ጀርመን፣ ፈረንሳይ፣ እንግሊዝ እንዲሁም ጋዛ የሚገኙ ተማሪዎች የአሜሪካ ተማሪዎች ለያዙት እንቅስቃሴ አድናቆታቸውን እየገለጹ ናቸው። ኢራን በበኩሏ ባንዳንዶቹ የዩናይትድ ስቴትስ ዩኒቨርሲቲዎች ፖሊሶች ተቃዋሚዎችን ለመበተን የወሰዱትን እርምጃ ነቅፋለች። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ በኤክስ ገጻቸው ለተማሪዎቹ ያላቸውን ድጋፍ ገልጸዋል። የመካከለኛው ምስራቅ ተቋም አባል የሆኑት አሌክስ ቫታንካ እንዲህ ሲሉ አስተያየታቸውን ሰጥተውበታል።
Some of the key adversaries of the United States around the world, the likes of Russia.
ባለም ዙሪያ እንደ ሩሲያ፣ ቻይና እና ኢራን ያሉ አንዳንድ ዋና ዋና ዩናይትድ ስቴትስ ባላንጣዎች ይህንን የተቃውሞ እንቅስቃሴ ገፋ አድርገው ስለ አሜሪካ ዲሞክራሲ ጤናማነት አሜሪካ ወንነኝ የምትለው ነች ወይ የሚል መሰረታዊ ጥያቄ ለማንሳት ይጠቀሙበታል።
አንድ ኢራን የሚገኝ ዩኒቨርሲቲ ከዩኒቨርሲቲያቸው የሚባረሩ ተማሪዎችንና መምህራንን እኔ እቀበላቸዋለሁ ብሏል። የመካከለኛው ምስራቅ ተቋሙ አሌክስ ቫታንዳ ግን የአሜሪካ ኮሌጆች ተማሪዎች ትኬት እየገዙ ግር ብለው ተሳፍረው ወደ ቴህራን ይሄዳሉ ብለው እንደማይጠብቁ ነው የገለጹት። በቺካጎ ዩኒቨርሲቲ ተባባሪ ፕሮፌሰሩ ፖል ፓስ በበኩላቸው ይህ ያሁኑ የተማሪዎች የተቃውሞ እንቅስቃሴ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መጨረሻ በቪየትናም ጦርነት ላይ በስፋት የተቀጣጠለው የተማሪዎች ተቃውሞ በነበረበት ደረጃ ገዝፎ ይዘልቃል ብለው አይጠብቁም።
Even though these are organic and even though these are people who care deeply about this
እንቅስቃሴው ኮስ ተነሳሽነት የመጣ ተሳታፊዎችም ጉዳዩ በጥልቀት የሚያሳስባቸው ቢሆንም ለምሳሌ በቪየትናም ጦርነት የወታደር ምልመላ ጊዜ በነበረው ደረጃ የዩናይትድ ስቴትስን ህዝብ በስፋት የሚያንቀሳቅስ ትልቅ ጉዳይ የሚሆን አይደለም።
የቻይና መሪዎች የተማሪዎቹን የተቃውሞ እንቅስቃሴ በተመለከተ ምንም የተናገሩት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስት ተቃዋሚ ሰልፍ በጥብቅ ክልክል በሆነባት በቻይና በቅርቡ ባደረጉት ጉብኝት በአሜሪካ ዩኒቨርሲቲዎች እየተካሄደ ስላለው ተቃውሞ እንዲህ ሲሉ አድናቆት ሰጥተው ተናግረዋል።
And in our own country it's a hallmark of our democracy.
በእኛ ሀገር ዜጎቻችን አመለካከታቸውን ስጋቶቻቸውንም ሆነ ቁጣቸውን በፈለጉበት ሰዓት ይገልጻሉ። ይህም የዲሞክራሲያችን መለያ ምልክቱ ነው።
ብሊንከን ይህንን ቢሉ ተቃዋሚ ሰልፈኞቹ ስለ ሐማስ ታጣቂዎች ምንም አለመናገራቸውን ግን ተችተዋል። ሐማስ በሲቪሉ ህዝብ ውስጥ መደበቁን ማቆም አለበት። ታጋቾቹን ይልቀቅ። ፍልስጤማውያንን ከሞት ለመጠበቅ ትጥቁን ማውረድ ይኖርበታል ብለዋል ብሊንከን።
ቆንጅታየና መሰግናለሁ። ቀጣዩ ዘገባም በዚህ በዩናይትድ ስቴትስ ያቆየናል። እንደ አውሮፓውያን አቆጣጠር በ2024 ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዘመቻ እጩዎቹ ጆ ባይደን እና ዶናልድ ትራምፕ መራጮችን ለመሳብ ሰው ሰራሽ ልህቀት ወይንም አርቲፊሻል ኢንተለጀንስ እየተጠቀሙ ነው። የአሜሪካ ድምጽ ዘጋቢ ስካት ስተርንስ በአሜሪካ ምርጫ ሂደት ውስጥ ማሽኖችን በማስተማር ስለሚሰሩ ስራዎች አጠናቅሮ ያደረሰን ዘገባ ስመኝሽ ቆይታ ሰማናለች።
በፖለቲካ ምርጫ ዘመቻዎች ወቅት መራጮችን በተሻለ ሁኔታ ኢላማ ለማድረግ ጽሑፍ፣ ምስል፣ ድምጽና የተለያዩ ይዘቶችን ማቀናበር የሚችለው ጄኔሬቲቭ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በፖለቲካ ምህዳር ውስጥ ትልቅ ለውጥ እየፈጠረ ነው። ስካት ባቧ ብሬነን በሰሜን ካሮላይና ዩኒቨርሲቲ መምህር ሲሆኑ በኢንተርኔት ላይ የሚለቀቅ የተሳሳተ መረጃና የፖለቲካ ማስታወቂያዎችን ይከታተላሉ።
The models are getting better very rapidly.
አይነቶቹ በጣም በፍጥነት እየተሻሻሉ ነው። በየሳምንቱ ቀደም ሲል ከነበረው ሞዴል በጣም የተሻለ አዲስ ሞዴል የሚያወጣ አይነት ስሜት አለው።
እነዚህ ሞዴሎች በብሔራዊ ደረጃም ሆነ በአካባቢ ለሚደረጉ የምርጫ ዘመቻዎች ከፍተኛ ጥቅም ያላቸው መሳሪያዎች መሆናቸውን የፖለቲካ ስልት ባለሙያ የሆኑት Betsy Hoover ያስረዳሉ።
Think about the campaign that does not have digital staff at all.
ዲጂታል ዕውቀት ያላቸው ሰራተኞች የሌለው ዘመቻ አስቡ። ያ ማለት በዲጂታል የሚሰራጭ ይዘት የላቸውም ማለት ነው። ጄኔሬቲቭ ሰው ሰራሽ ልህቀት ግን እነዚህ ይዘቶች እንዲኖሯቸው ማድረግ ብቻ ሳይሆን ከፈለጉ ጠንካራ መልእክቶችን እንዲያስተላልፉም ጭምር ማገዝ ይችላል። ወይም ደግሞ አንድ በጣም ከፍተኛ የገንዘብ ድጋፍ ካለው ባለስልጣን ጋራ የሚወዳደር ተፎካካሪን አስቡ። ሰው ሰራሽ ልህቀት በዚህ አይነት ምርጫ ዘመቻ ውስጥም ትልቅ ሚና አለው።
የሁቨር ኩባንያ ለዲሞክራት ፓርቲና ግራ ዘመም አላማ ላላቸው ቴክኖሎጂዎችን ለማዳበር የገንዘብ ድጋፍ ያደርጋል። ለፖለቲካ አላማ በሚደረገው ማሽኖችን የማስተማር ሂደት ውስጥ ዋናው ቁልፍ ነገር በትክክለኛው መንገድ ማድረግ መሆኑን ነው ሁቨር የሚገልጹት።
I don't really know exactly what every Republican campaign would say their standards are, but I do know that Democrats have.
እያንዳንዱ የሪፐብሊካን ዘመቻ መለኪያዎች ደረጃቸው ምንድነው እንደሚሉ አላውቅም። ነገር ግን ለዴሞክራቶች እነዚህን አዳዲስ ቴክኖሎጂዎች እንዴት ጥቅም ላይ እንደምናውል የተቀመጠ ከፍተኛ መመዘኛ እንዳላውቃለሁ። ስለዚህ እነዚህን ሰሰራሽ ለህቀቶች ከስነ ምግባርና ኃላፊነት ከተሞላበት አጠቃቀም ውጪ ለሌላ ምግባር ይውላል ብዬ አልጨነቅም።
እንደ አውሮፓውያን አቆጣጠር በ2016 የትራምፕ ምርጫ ዘመቻ ከዚህ በፊት ታይቶ በማያውቅ ሁኔታ የማህበራዊ ሚዲያ ማስታወቂያዎችን በመጠቀም ግለሰቦችን በከፍተኛ ሁኔታ ኢላማ ያደረጉ መልእክቶችን አስተላልፏል። ስዊንግ ግዛት በሚባሉት በተለያየ ጊዜ ለዲሞክራትና ለሪፐብሊካን ፓርቲዎች ድምጽ በመስጠት የሚታወቁ ግዛቶች የሚኖሩ መራጮችን ኢላማ ለማድረግም ከእንግሊዙ የመረጃ አሰባሳቢ ተቋም ካምብሪጅ አናላይቲካ ጋርም ሰርተው ነበር። ብራድ ፓሴል በወቅቱ የምርጫ ዘመቻው የመረጃና ዲጂታል ስራዎች ዋና አማካሪ ነበሩ። እንደ አውሮፓውያን አቆጣጠር በ2024 ደግሞ ኒክሊየስ ካምፔን የተሰኘው ድርጅታቸው የትራምፕን ድህረ ገጽ ይቆጣጠራል። ፓሴል በዚህ ዓመት መጀመሪያ ላይ በወግ አጥባቂው ፍሪደም ፌስት ጉባኤ ላይ ባደረጉት ንግግር ሰው ሰራሽ ልህቀት የመራጮችን መረጃ በመመርመር ግለሰቦችን ኢላማ ያደረጉ ጅምላ የጽሁፍና የኢሜይል መልእክቶችን መፍጠርና ያልተወሰዱ ድምጽ መስጫ ካርዶችን የሚወስዱ ሰራተኞችን በክፍያ ማስተማራት እንደሚችል አስረድተዋል።
You're going to be able to have this running for office on your cell phone.
በጥቂት አመታት ውስጥ በስልካችሁ ብቻ ተጠቅማችሁ ለምርጫ መወዳደር ትችላላችሁ። ሰው ሰራሽ ልህቀት ያዘጋጀው መግለጫ የምርጫ ዘመቻ ኢሜሎችን የሚያዘጋጅ ገንዘብ የሚያሰባስብ ቴክኖሎጂ ሁሉም በስልካችሁ ላይ ይኖራል። ሁሉም የተዘጋጀው ለእናንተ ነው።
የምርጫ ዘመቻዎቹ ብቻ አይደሉም። የአሜሪካ ፕሬስ ተቋምና አሶሺየትድ ፕሬስ በጋራ ያደረጉት ጥናት እንደሚያሳየው 42 ከመቶ የሚሆኑ አሜሪካውያን መራጮች የዜና ማሰራጫ ተቋማትም በዚህ የምርጫ ዘመቻ ወቅት ሰው ሰራሽ ልህቀትን በመጠቀም ዜናዎችንና መረጃዎችን ሊፈጥሩ ይችላሉ የሚል ስጋት እንዳላቸው አመልክተዋል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና አመሰግናለሁ። ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲቪ ስዊስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽን የረቡዕ ምሽት ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዶው የኢሮብና ጉሎ መህዳ ነዋሪዎችን አቤቱታ ይመለከታል። ዜግነታቸውን በኃይል እንዲቀይሩ እየተገደዱ እንደሆነ የገለጹ የኢትዮጵያና የኤርትራ ዋሳኝ ወረዳዋ ነዋሪዎች በስጋት የተሞላ ህይወት በመምራት ላይ እንዳሉ ይናገራሉ። የኢትዮጵያ መከላከያ ሰራዊት ከትግራይ መስራቃዊ ዞን ወረዳዎች መውጣቱ ህዝቡን ከፍተኛ ፍርሃት ውስጥ እንደከተተው የሚያስረዱ ነዋሪዎችና አስተዳዳሪዎች ኤርትራውያን እንድንሆን በኃይል እየተገደድን ነው ሲሉ አመለክተዋል። ገብረ ገብረ መድን የጉሎ መህዳና የሮብ ወረዳ አስተዳዳሪዎችና ነዋሪዎችን አነጋግረው እንዲሁም የሁለቱ ሀገራት መንግስታት የሰጧቸው መግለጫዎች የአካባቢው ውቀት ካላቸው ተንታኞች ጋር አገናዝቦ ተከታዩን ዘገባ አጠናክሯል።
የኤርትራ ሰራዊት እንደተቆጣጠረው በሚነገረው የትግራይ ክልል ምስራቃዊ ዞን ኢሮብና ጉሎ መህዳ ወረዳዎች ሶስት ቀበሌዎች የሚገኙ ኢትዮጵያውያን ዜግነታቸው እንዲቀይሩ ጫና እየተደረገባቸው እንደሆነ የጉሎ መህዳ ወረዳ አስተዳደር አስታወቀ። የአሜሪካ ድምጽ አናገራቸው አቶ ሀፍቶም ባራኺ የጉሎ መህዳ ወረዳ ዋና አስተዳዳሪ ናቸው።
ለካርተን አልቁጥጥር ዘለዋ
የኤርትራ ወታደሮች ከተቆጣጠሯቸው 6 የወረዳው ቀበሌዎች በተለይ በሶስቱ እናንተ ወደዚህ ናችሁ ይያሉ የማስገደድ ነገር አለ። ቀበሌዎቹ ማርታ አዲስ፣ ተስፋና አዲስ ዓለም ይባላሉ። በአልጀርሱ ስምምነት መሰረት የኛ ግዛት ስለሆኑ ኤርትራውያን ናችሁ ኤርትራዊ የመሆን ግዴታ አለባችሁ አንሆንም ካላችሁ ደግሞ ለቃችሁ መሄድ ትችላላችሁ እያሏቸው ነው።
ኢትዮጵያ መከላከያ ኃይል አባላት ከግንባሩ መውጣታቸውና የተወሰኑ ብቻ መቅረታቸውን የገለጹት ዋና አስተዳዳሪው አቶ ሀፍቶም የአካባቢውን ሰላምና ጸጥታ በሚመለከት አብረው እየሰሩ እንደሚገኙ ጠቅሰዋል። የኤርትራ ሰራዊት ከተቆጣጠረው የማርታ ቀበሌ ተፈናቅሎ አዲግራት ከተማ ውስጥ እንደሚገኝ የገለጸልን ሙሉ ለገሰ ከጥቅምት ወር 2013 ዓመተ ምህረት ጀምሮ ቀበሌዋ በኤርትራ ወታደር ተይዛ እንደምትገኝ አስታውሳል።
አብዛኛው ህዝብ ከ2013 ዓመተ ምህረት ጀምሮ ሁሉንም ነገር ትቶ ተፈናቅሏል። ገሚሱ በየትምህርት ቤቱ ገሚሱ ደግሞ የትም ወድቆ በአስከፊ ሁኔታ ውስጥ እየኖረ ነው። በቀበሌዋ የተረፈውን ማህበረሰብ ደግሞ እየሰበሰቡ የትም እንዳትሄዱ እያሉት ይገኛሉ።
ሙሉ ለገሰ አያይዞም ተፈናቃዮች ወደ ቀደመ ኑሯቸው ለመመለስ ፍላጎት ቢኖራቸውም መሬቱን በኃይል ተቆጣጥረው ቦታው የኛ ነው በሚሉት የኤርትራ ኃይሎች ምክንያት ብዙ ተስፋ ይታየኝ ይላል። በዚህ የተስፋውጥ ብዙ ወጣት እግሩ ወደ መራው እየፈለሰ ለህገወጥ ስደት እየተዳረገ እንደሚገኝ ያስረዳል። የኢሮፕ ወረዳ ዋና አስተዳዳሪ አቶ ኢያሱ ምስግና ከ1990 ዓመተ ምህረት ጀምሮ ከ20 ዓመታት በላይ ሰላምም ጦርነትም በሌለበት ሆኖ ቆይቷል የሚሉት የኢሮብ ብሔረሰብ በ2013 ዓመተ ምህረት ባጋጠመው ጦርነት ደግሞ በከፍተኛ ችግር ውስጥ እንደሚገኝ አመልክተዋል።
ፍርቁት ህዝብ ምስ አብትህ ወራር ሰራዊት ኤርትራ ይዝ ነው።
ግማሹ ህዝብና ግማሹ ወረዳው በኤርትራ ሰራዊት ይዞታ ስር ይገኛል። ሁለት ቀበሌዎች ሙሉ በሙሉ በኤርትራ መንግስት ቁጥጥር ስር ናቸው። ሌሎች ሁለት ቀበሌዎች ደግሞ ኩሌታቸው በእነሱ ስር ናቸው። ከአዲግራት ወደ ደውሃን የሚወስደው መንገድ ተዘግቶ ህዝባዊ አገልግሎትና ትራንስፖርት አያገኝም። አሁን ደግሞ የኤርትራ መንግስት ህዝቡን በአልጀርስ ስምምነት የኛ ናችሁ ኤርትራውያን ናችሁ ወደ ሳዋ ሄዳችሁ ተሰለጥናላችሁ ካልሆነ ከዚህ ልቀቁ ብለው ያስፈራራዋቸው ስለሆነ ወደ አዲስ ሽብር ውስጥ ከተውታል። ህዝቡ ቁጥሩ ቢያንስም የራሱ ባህልና ታሪክ ያለው 100% ትግራዋይ የሆነ ህዝብ ነው።
ህዝቡ የአልጀርስም ሆነ የፕሪቶሪያው ስምምነት ተግባር ላይ ውሎ ወደ ቀዩ የመመለስ ፍላጎት እንዳለው ያመለከቱት አቶ ኢያሱ የኢትዮጵያ መከላከያ ኃይል አከባቢውን በመልቀቁ ግን ወደ አዲግራት እየተፈናቀለ ይገኛል ይላሉ።
የኢትዮጵያ ሰራዊት ሁራታብ ድህርቱና የፕሪቶሪያው
ከፕሪቶሪያው የሰላም ስምምነት በኋላ ድንበር እንዲጠብቅ የኢሮብ መሬት በሆነው አይጋ አከባቢ የተመደቡ የኢትዮጵያ ወታደሮች ነበሩ። እኛን ሳይነግሩን ተነስተው በመሄዳቸው ቦታው ክፍት ሆኗል። የኤርትራ ሰራዊት አባላት የኤርትራ ወታደሮች የነበሩበትን አካባቢና ሌላውንም ጨምረው ይዘዋል። አሁንም ተጨማሪ እንቅስቃሴ እያደረጉ ነው።
የሰላም እጦት፣ የወጣቶች ስደትና ረሃብ በቁጥር አነስተኛ የሆነውን የኢሮብ ብሔረሰብ እየተፈታተኑት እንደሚገኙ የገለጸው 12 አባላት ያሉት የተወላጆች ጊዜያዊ ኮሚቴም እንደ ጎሳ የመጥፋት አደጋ ፊት ለፊቱ ተጋርጦበታል በማለት አሳስበዋል። ጊዜያዊ ኮሚቴው ባለፉት ሳምንታት ከትግራይ ጊዜያዊ አስተዳደር ባለስልጣናት ጋር በመቀለ እንደተገናኘ ባለፈው ሚያዝያ 11 ቀን 2016 ዓ.ም ተመረጠ ደግሞ ከፌደራል መንግስቱ ባለስልጣናት ጋር በአዲስ አበባ እንደተወያየ አስታውቋል። የጊዜያዊ ኮሚቴ አባል አቶ ወለማርያም በስራት የኢሮብ ህዝብ በዚያ መልካ ምድር መኖር ከጀመረበት ካለፉት 900 ዓመታት አንስቶ ታሪኩን አስተዳደሩን ቋንቋውንና ባህሉን ጠብቆ በኢትዮጵያውነቱ የጸና ህዝብ ነው ይላሉ።
ከ2013 ዓመተ ምህረት ጀምሮ እንደ ህዝብ እየጠፋ ነው። የኤርትራ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እየመሩ ያሉት በጣም አነስተኛ ቦታዎችን ነው። ስለዚህ 80% ህዝብ መንግስት የለሽ ሆኖ በችግር ውስጥ እየኖረ ነው። ከፕሪቶሪያ የሰላም ስምምነት በኋላ መንገድ ባለመከፈቱ ዓለም አቀፍ የእርዳታ ድርጅቶች ወደ አካባቢው ሊደርሱ አልቻሉም። የውሃ አገልግሎት አያገኝም። ትምህርት፣ የጤና አገልግሎትና ባንክ የለም።
በህዝብ የተወከለው ጊዜያዊ ኮሚቴ ከመከላከያ ሚኒስትሩ ዶክተር አብርሃም በላይ ጋር ተገናኝቶ ስላቀረበው ጥያቄና ስለተሰጠው ምላሽ እንዲህ ሲሉ ያስረዳሉ።
የመከላከያ ሚኒስትሩ በቂ ጊዜ ሰጥተው ባመቻቹልን እድል ያለምንም ክልከላ ሐሳባችንን አቅርበንላቸዋል። ህዝቡ ካሉበት ችግሮች እንዲወጣ የቻልነውን ያህል እናደርጋለን ብለውናል። የድንበር ጉዳይን በተመለከተ ካርታ ላይ ምልክት ተደረገ እንጂ በመሬት ላይ ገና እንዳልተካከለ ነግረውናል። ملکت یمی درگ بت درجاسی درس گن یزبون تاریک ناخر لاغوت گمتوست یاسگب با بته چالمتن بسم منت یمیال کبت اکت اچا اندته ازه گل سولنال.
اتو لماریام لتگرائی کلیلاوی گزیاوی اسرادر منگست لیتیپیا فیدرال منگستم نا لیرتنا منگستم یسلام تر اقربوال. حزب بالتت آلام منگستات ایهزبو چاچون فلاغوت مسمات هلباجو. دلوت آتو ولماریام بیرتران نا بیتیپیا مکاکل یتکا هیروس ترونتوچ ود آتوچ یاسفجو بمهوناچو اهونم وده دما فاساش ترونتن دایگبو تمازنوال. یه ایروب حزب بگودران استنیا بمهونو ولت بوتا بیکفل هلو ناویا کتمال. سیلو سگاتا چوتا کموال. کبولو مخداورده امی ولدوت یعلم تینا درجید دیرکتر دکتر تیدروس ادحانم گبر یسوس به اکس محبراوی تسسرگز اچو یا سفروتنا یه تگرائی گزیاوی استرادر پریزداند که تا چورده یا گررت ملکت دیه نببال
یه تا تتاچی گربال لبتنا سبای گردهوش بتلیم تینا نا یا مگاگیب سرات یاش کلو کلو بالو باچو با ایروبنا بزالان بس سوردوش نواری هونوز بوچ با ارسراحلوش مانن نتا چون دیک ایرو ماسگرده سرتایم ابتدش سکالت را گذتونا، پس آن تندینو رو سکالت را گذرس، زلایک اسلام مامتات ایشالم.
دکتر تدروس کزیه ملک تاچوگار آیایزو با گاروت ویدیو لای، اند سمون نه حلافی نتیال تگلته ایرتراوی، به ایروب نواریو چین سبسبو، ایرتراویان مهونات چونن نه، لاغل گروت و دس هوا ماسلت انجا. مگواتین چمرو گده تا چون مفصلم دل بچو بچه زاز کالسی نگراتو ایسرمال. ویدیو یه تگرای تلویزین من لیویال لبت بیهونم بمان تکرس اندو تاگن یا امریکا دمس لمار را گت آل چالم. ایرترا سراویتوان به ایتیپی اگزات اسفرالیچ بمیل لمیستان زروت کسوچ به بریتانیا نا ایرلان ای ایرترا ایمباسی دا اوروپیوانا قداتر یک کاتیت حیاس منتکن لد شی حیارات بسطون نا ایرترا مستوک امینیستر بیفا ویدر گسو باوت او مگلچا ودکاد روگو تال. ایرترا اوتا دروچ تگره است آلو یمی بالو یوشت کسنو. وحات لحای آمتات یا لحگاوی منگد تکودات روت یونو رو یه ارترا لوالا وگزاتی نبرانو ایلال مگلچاو. یه ارترا منگست شابایت دا کام بتسنیو درگسو دورو پاویان اکوداتر میازی اصرا ولت کن هلت شهایارات پاس نببو سهوف بیتیو ارترا دنبر گودای یالا لکا نگر اندال اسمسلو یمین نگرو مونیو چایت افوم. یتیو ارترا دنبر گن لندن نا لمچه رو شاگزه یه مریت منکت کترون کن به مایک ای رو اکوهان تمال کتوال. ایتوی ایرترا یه دنبر کمیشن به فرنجو چا کتاتر هدار هلت شی سبات که اند شی کلومیتر بلای. به تزرگا دنبر زرزر نتبوچن لیتو سراون چا رسوال. زاره ایتوی ایرترا دنبر با عالم گلس یه تکمته به هگاوی سنودو چننا زرزرو یه دنبک دنبر نو هلوال. بلفو سامند لگازی تنیوچ مگل چه اصطوط یکی پیوچ بودای منیستر کالا کبای اتو نبی تدلا یکیو ایرترا دنبر بیتی پیا منگس ایتا یلک اللت کدای نو یه میلن نا بطورنات وقت بسمین تگرای اکوابیوچ احنم به ایرترا و تدروچ سلطه ازو بطاوچ تتاییگو تکتاین ملاستر توال.
یه ایتو ایرترا دنبر بودای اندازیم دمو به سمین تگرای اکوابی ایرترا سرایت سبلوی تتکسو به ایتوپیا منگست کل کزی کدن به تلاییو اگوابوچ کبور تکلای منسترون چمرو به پارلاما بادر رگوت مابراره اندازیم دمو به کربو که تلاییو ایتگرای مابرستو کشنر ویید هر رگوار سو یعنیم به تمرکته ایتینک تکلای منسترو یسکن مطو تکتاچا گلسنو به ایرترا سرایت ایتیازو یه دنبال کودکاش کردم به میکوپامو کمیته یه میاترال یه میانو، so I think که الان به دو حالا ملسفرو من ملکت تجربی مثل میان که زایت لگی نگریم چه مرویلم آهن.
بالفور کتکرای کلیل یه برات سپتو کاوشگار به آدیس آبای تو ایوت اکرای مینیستر عبی احمد به ارتراسرای تیزوی میکنیو آواسانی کوابیو چن به می ملکت که تصادفیوچ لکر ربط یک اوچ دیم ملسوال.
ایرترا منگست گر تیازو تیازد بن میلو مرید بکر بو بنا برنگم گم انستو تال نگیتا چو کنیان نا کتگرائی کلیم یک گارا کمسیت پاپو مال بوتاو چو هیرو اندیای کال جست منت ویچ یهونه نگر کال ریپورتو سیمتا نایل ماننم یماننم بوتا بحایل یزو لزر آلم منور آئی چلیم اندان واقع داگم گیچت اندائی فتر ترف نگریتا کهیده کال آیتن بوتاو لگیتن افیشالی نزیگو دارچی استفاق کلو بلن بنگه گر ملک کلن نابج انچلال.
تا ከኢሮብና ጉሎ መኸዳ ወረዳዎች ወጥቷል ስለተባሉ ኢትዮጵያ ወታደሮች በኤርትራ ኃይሎች ቁጥጥር ስር ባሉ ቀበሌዎች የሚኖሩ ኢትዮጵያውያን ማንነታቸው በግዳጅ እንዲለወጡ እየተደረጉ ነው በሚል ስለቀረበው ክስ ምላሽ ለማግኘት ለኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉና ለመከላከያ ሚኒስትሩ ቃል አቀባይ ጌትነት አዳነ የእጅ ስልካቸው ላይ ደውለን ባለመነሳቱ ለማካተት አልቻልንም። በኢትዮጵያና ኤርትራ የድንበር ወረዳዎች ስላለው ወቅታዊ ሁኔታ የአካባቢ ጉዳይ ተንታኞች የሆኑትን በመቀለ ዩኒቨርሲቲ የፖለቲካል ሳይንስ መምህር መረሳ ጸሐየና በካናዳ ኩዊንስ ዩኒቨርሲቲ አስተማሪ ፕሮፌሰር አወቶን ለምካል አናግረናል። የፖለቲካል ሳይንስ መምህሩ መረሳ ጸሐየ ለሁለት ዓመት የተካሄደው የኢትዮጵያና የኤርትራ ድንበር ጦርነት ባለፉት 20 ዓመታት የሁለቱንም ህዝቦች ህልውና ለአደጋ የዳረገ እንደነበር በማስታወስ እንዲህ ይላሉ።
የአልጀርስ ስምምነት በሚገባ ባለመተርጎሙ የሁለቱ አገራት የድንበር አካባቢዎች ለ20 ዓመታት ሰላምም ጦርነትም በሌለበት ሁኔታ ቆይተዋል። እንደ አውሮፓ አቆጣጠር በ2018 ደግሞ ከኢትዮጵያ ፌደራል መንግስት ጋር በመተባበር ትግራይ ላይ ጦርነት ተካሄደ። ይህም አካባቢው በጸጥታና በፖለቲካ ችግር አዙሪት ውስጥ እንዳለና ይህም በየጊዜው ሊፈነዳ እንደሚችል ያሳያል። በሌላ ወገን ደግሞ የትግራይ ግዛት በኤርትራ ኃይሎች ተይዞ ይገኛል። በአልጀርሱ ስምምነት የሁለቱ አገራት ድንበር በካርታ ላይ ተሰምሮ መሬት ላይ ምልክት እንዲደረግ ቢያዝም ሁለቱም ሊፈቱት አልቻሉም። ከዚህ ረጅም ጊዜ በኋላ የሁለቱን ህዝቦች ህልውና ብቻ ሳይሆን የምስራቅ አፍሪካን ጂኦፖለቲካዊ ቀውስ የሚያባብስና በኃይል ላይ የተመሰረተ የቆዩትንም ህጋዊ ካርታዎች ሊቀይር የሚችል ትርጉም ያለው ሁኔታ ነው እያየን ያለነው።
ለዘላቂ መፍትሄውም ከኤርትራና ከኢትዮጵያ መንግስታት የዘለለ አዲስ የመፍትሄ ሐሳብ በአዲስ አስተሳሰብ መሻት እንደሚያስፈልግ የፖለቲካ ሳይንስ መምህሩ መረሳ ጸሐይ ጠቁመዋል። ኤርትራዊ የኩዊንስ ዩኒቨርሲቲ መምህር ፕሮፌሰር አወቶን ለምካል በድንበር አካባቢ ስላለው ሁኔታ የሚሉት አላቸው።
አካባቢውን እንዳይረጋጋ ያደረገው ቀጣይ ፖለቲካዊና ጸጥታዊ ሁኔታ እንዳለ ይስማኛል። እንደ አዲስ የተሰሙ ሁለት ጉዳዮች አሉ። እነሆም አንድ መካከለኛ የሚባል የኤርትራ ሰራዊት አዛዥ የሮብን ህዝብ ሰብስቦ የተናገረው እንዲሁም አቶ ገብሩ አስራትን ጨምሮ በትግራይ ፖለቲካዊና ማህበራዊ ህይወት ክብደት ያላቸው ሰዎች ያሉበት የአልጀርስን ስምምነት አፈጻጸም የገመገሙበት ንግግር ናቸው። ያለመረጋጋት ሁኔታው ወዴት አቅጣጫ ይሄደ እንደሆነ ሁለቱም ወንድማማች ህዝቦች የሚያውቁት ነገር የላቸውም። ይህ ከሚፈጠረው ስጋት በተጨማሪ የፕሪቶሪያው ስምምነት የተኩስ ድምጽ ከማስቆም በስተቀር ባንዱም ይዘቱ አልተሟላም። በድምሩ አካባቢው ባልተረጋጋና በአሳሳቢ ሁኔታ ውስጥ ነው የሚገኘው።
ህዝቡ እርስ በርሱ የሚቀራረብና የሚተዋወቅ መሆኑን ያስገነዘቡት ምሁራኑ ቀዋሚና ነዋሪ ሰላም በሚፈጠርበት ሁኔታ ላይ መስራት እንደሚያስፈልግ ይመክራሉ። እንደ ዓለም አቀፍ ህግ ደግሞ ኤርትራና ኢትዮጵያ እንደ ሁለት ሉዓላዊ ሀገራት ሳመነቱ መሬት ላይ ምልክት ማስቀመጥ አለባቸው ይላሉ። ኢትዮጵያ በትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች የተስፋፋውን የሁለት ዓመት ደም አፋሳሽ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት ብትሻገርም ኤርትራ በጦርነቱ በመሳተፏና ከኢትዮጵያ ጋር የሚያዋስኗት የትግራይ ክልል ወረዳዎች በኩል መፍትሄ ያላገኙ ችግሮች በመኖራቸው ስጋቶች እንደቀጠሉ ናቸው። የኤርትራ ወታደሮች ከያዟቸው የኢትዮጵያ ግዛቶች እንዲወጡ ዩናይትድ ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚገኙባቸው ዓለም አቀፍ የሰብአዊ መብት ተሟጋቾች ቀደም ሲል ጥሪ ሲያቀርቡ ቆይተዋል። ለአሜሪካ ድምጽ ገብረ ገብረ መድህን ከዋሽንግተን ዲሲ።
ገብረለ ቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በናይጄሪያ ከተመዘገቡ ፋይናንስ ተኮር ወንጀሎች 70% ለሚሆኑ ተጠያቂዎቹ የሀገሪቱ ባንኮች እንደሆኑ እየተነገረ ነው። ሄንሪ ሪጅዌል ያዘጋጀውን ዘገባ ደረጀ ደስታ ያሰማናል።
ኡቼ ኦሁሪ በአራት ወራት ውስጥ እስከ 30% የኢንቨስትመንት ወለድ ለመክፈል ስለሚያስችለው የግብርና ቢዝነስ እቅድ የሰማችው እንደ አውሮፓ አቆጣጠር ሚያዝያ 4 2021 ነበር። የተባለውን በማመን $550 ኢንቨስት አድርጋለች። ይሁን እንጂ የተባለው ነገር ሁሉ የተጨበረበረ ነበር። ኩባንያው ብዙም ሳይቆይ ተዘጋ። መስራቹም ብን ብሎ ጠፋ። የባንኩ ማጭበርበሪያ ሰለባ የሆነችው ኡቼ ኦሁሪ
I tried to log in. I had access to the website. I could see the
ወደ ድረገጹ መግቢያው ስለነበረኝ ወደ አካውንቱ ገብቼ ለመመልከት ሞከርኩ። ገንዘቡን ማየት ይችል ነበር። ወለዱን እንዲሁ ማየት ይችል ነበር። ሌላ ነገር ግን ምንም ማድረግ አልቻልኩም።
እንደ ኦህሪ ገንዘባቸውን ያጡ በመቶዎች የሚቆጠሩ ባለሀብቶች ስለ ኩባንያው ለፖሊስ አመልክተዋል። ነገር ግን ይሄው ኩባንያ ከባንክ ኃላፊዎች ጋር በመመሳጠር $70,000 የባንክ ብድር የማጭበርበር ክስ እንደቀረበበት ከዜና ዘገባዎች አረጋግጠዋል። ጥያቄ ውስጥ የገባው ባንክ ከድርጅቱ ጋር ምንም አይነት ጥፋት አለመፈጸሙን አስተባብሏል። አሁንም የባንክ ማጭበርበር ሰለባ የሆነችው ኡቼ ሁሪ
It was a joke at first to me because it has never happened to me like okay
መጀመሪያ ላይ ለኔ ቀልድ ነበር። ምክንያቱም ይህ በኔ ላይ ሆኖ ያውቀም እናንተ ሰዎች እየቀለዳችሁብኝ ነው ነበር ያልኩት። ግን በሚያሳዝን ሁኔታ ይህ ቀልድ አልነበረም።
በናይጄሪያ የፋይናንስ ስርዓት ውስጥ የሚካሄደው ማጭበርበር እየጨመረ ነው። የፋይናንስ ተቋማት ማሰልጠኛ ማዕከል የምርምርና ተሟጋች ድርጅት እንደሚለው የናይጄሪያ ተቋማት እንደ አውሮፓ አቆጣጠር ከ2020 ጀምሮ በተፈጸሙ ማጭበርበሮች $201 million አጥተዋል። የኤሌክትሮኒክ ክፍያዎች እየጨመሩ የማረጋገጫ ደረጃዎች ደግሞ የላሉ መሆናቸው በአካባቢው ያሉ ኢላማዎችን ለመጭበርበር የበለጠ ተጋላጭ ያደረጋቸው መሆኑን ባለሙያዎች ይናገራሉ። የፋይናንስ ተቋማት በመረጃ መጋራትና በቅንጅት ጉድለት ምክንያት የፋይናንስ ማጭበርበር ጉዳዮችን በጥልቀት መመርመር አይችሉም። አይዛክ ቦቲ የመንግስት ፋይናንስ ባለሙያ ናቸው።
The system is designed in such a way
ሙስናን ለመቅረፍ ጥረት የሚያደርገው ስርዓት የተነደፈው ሙስናን ላይ ላዩን በሚነካ መልኩ ነው። መዋቅራዊ ማጠናከሪያ ያስፈልጋል። ተቃዋሚና ሂደቱን ማጠናከሪያ ለሙስና ምቹ የሆነውን ማንኛውንም ቀዳዳ እንዲዘጋ ማድረግ አለብን።
የኦዲት ታክስና የምክር አገልግሎት የሚሰጠው ዓለም አቀፍ የባለሙያ ድርጅቶች አማካሪ ተቋም ወይም KPMG ከናይጄሪያ ባንኮች ውስጥ የሂሳብ መዝገብ ወይም ካውንት ከመክፈታቸው በፊት የደንበኞችን ማንነት ማረጋገጥ የሚያስችሉ የጸረ ማጭበርበር መስፈርቶችን ሙሉ በሙሉ ተግባራዊ ያደረጉት 30% ብቻ ናቸው ብሏል። እንደ አውሮፓ አቆጣጠር በ2021 ማዕከላዊ ባንኩ የባንክ ደንበኞች ያልተረጋገጡ ክፍያዎች ተፈጽመው ከሆነ ለደንበኞች ጥበቃ ክፍል ሪፖርት እንዲያደርጉ ጠይቋል። ባለፈው አመት ፕሬዝዳንት ቦላ ቲኒቡ የጸረ ሙስና ዘመቻ ከፍተው የድጋፍ ጥሪ አቅርበዋል። በጥር ወር የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን ICPPC እና የኢኮኖሚ ፋይናንስ ወንጀሎችን የሚከታተለው የጸረ ሙስና ተቋም EFCC ሙስናን በህብረት ለመዋጋት አንድ ላይ ማበራቸውን አስታውቀዋል። የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን ICPPC ጻፊ ክሊፎርድ አፓራዱ
We have our own constraints just like every other organization
ልክ እንደ ሌሎች ድርጅቶች የራሳችን ጉድለቶች አሉን። ነገር ግን እንደ ኮሚሽን የተቻለንን ሁሉ ስንሰራ በመቆየታችን ጥሩ ቡድን እንዳለን እናውቃለን።
የመንግስት ፋይናንስ ባለሙያው ቦቲ ግን ቃላት ከተግባር ጋር መመሳሰል አለባቸው ይላሉ።
Corruption is systemic then we need
ሙስና ስልታዊ ነው። እሱን ለመዋጋት ስልታዊ አቀራረብ ያስፈልጋል። እኛ ካሉን ሁሉም ተነሳሽነቶች ጋር እነዚህን ነገሮች በእውነተኛው መንገድ ማስተማራት መጀመር አለብን። የጸረ ሙስና ተቋም አለን። ጥቂት ሰዎችን እዚያና እዚህ ከመለቃቀም ተጨማሪ ሰዎች ላይ ክስ ማቅረብ አለባቸው።
ዓለም አቀፉ የፋይናንስ ተመልካች የሆነው ግብራሃይል ናይጄሪያ የሽብር ፋይናንስን ጨምሮ ገንዘብ ነክ ወንጀሎችን ለመፍታት እስከሚቀጥለው አመት ግንቦት ድረስ ጊዜ አላት። ይህን ካላደረገች ከዓለም አቀፉ የፋይናንስ ስርዓት የመገለል አደጋ ይገጥማታል። ለናይጄሪያ ለንግድ ስራና ዓለም አቀፍ የገንዘብ ድጋፍን ለማግኘት አስቸጋሪ ያደርጋዋል ብለዋል። የናይጄሪያ ባለስልጣናት ይህ እንደማይሆን እናረጋግጣለን ብለዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስለነበራችሁ በእጅጉ እናመሰግናለን። የዛሬ መሰናዶአችንን በዚሁ አጠናቀናል። ዛሬ ላይ የቀረቡትን ዘገባዎችን ጨምሮ ሌሎች መሰናዶዎቻችንን ለማወቅ እና ለማግኘት amharic.voanews.com የተሰኘውን ኦፊሳላዊ ዌብሳይታችንን ጎብኙ። እንዲሁም ደግሞ በፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። ማናቸውም አስተያየቶችን መስጠት የምትሽቡት ኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። ሳስተናግዳችሁ ያመሸው ታፕታሙ ሲዩም ነበርኩኝ። መልካም ምሽት ይሁንላችሁ። Thank you.